Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንዴት አመሻችኋል? የሁድ ምሽት የጋቢና ቪኦኤ የንቃት መሰናዶ ከዋሽንግተን ዲሲ ጀመረ። ለዛሬ ያነቃቃሉ ብለን ያሰብናቸውን መርሃ ግብሮች በድጋሚ ተሰማቸው ዘንድ መረጥን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አቀናባሪያችን ደግሞ ኤልያስ አስማረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝንላችሁን ዘገባ እናስታውቃችሁ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚደረግ ሩጫ ተጠምደው ያሰቡትን አይነት ትምህርት ሳያገኙና ኑሯቸውን ሳያሻሽሉ ይቀራሉ። ሐምራዊት ተስፋ በአሜሪካ ሀገር ትምህርት ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉበትን መንገድ በማመቻቸት ለአመታት ስታግዝ ቆይታለች። ኢትዮ የቤተሰብ አገልግሎት የተሰኘ ኢትዮጵያዊ ቤተሰቦችን በተለይ በኮቪድ-19 ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም አጋር መስራች ሆና ታገለግላለች። ሐምራዊት በዚህ በአሜሪካ በኢትዮጵያ ማህበረሰብ ውስጥ ስለምትሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጋ ነበረ። ቀጥሎ ይሰማል።
ሐምራዊት ተሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ አመታት አገልግላለች። ስራዋም በአሜሪካ ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሐምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና አቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው።
መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር ባንድ ላይ ይደረበበትና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ሲመጣ ደግሞ የሚቀበሉ ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ይሆኑና እንደምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው፣ ምን ብዬ ነው ይህን ነገር ይዤ የመጣሁት ወደሚለው ወደ ተስፋ መቁረጥ። ብዙ ሰዎች ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ።
ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ ድሎች ያሉበት ሀገር መሆኑን ሐምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው።
በጣም ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት ኢቨን ኢትዮጵያ ከነበራቸው በላይም ራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት።
ለምሳሌ ሐምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሐምራዊት ትገልጻለች።
የነጻ የኮምፒውተር ክላስ እንሰጣለን ኮምፒውተር መማር ለሚፈልጉ። ከዛ ደግሞ ኮምፒውተር ፎር ዘ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። ልክ በጤና ዙሪያ መማር ለሚፈልጉ አፓርትመንት ሜንተነንስ ምናምን የሚባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ። ከዛ ከትምህርት ቤትም ውጭ አሉ። የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው።
እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር ፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት?
እኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠየቅ ሰው ነው እንትን የሚያደርገው። ከዛ ሌላ መመክረው ምንድነው ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለውና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። ስለማውራት ነው ቋንቋ የሚለመደውና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ በቮለንቲር ጀምሮ ስራ ያገኙ በጣም ብዙ ሰዎች አውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱ ሰዎች ራሳችንን ሰራውንድ ብናደርግ ጥሩ ነው ላለሁ።
ሐምራዊ ትምርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከመማቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ገጥሟቸዋል። ሐምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ላይምሮ ጭንቀት ይዳረጋሉ።
እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ ያይምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው እቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ እቤት እንደዛው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም እና እንደዚህ አይነት ነገር ትሰማለሽ። ምክንያቱም የኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ።
በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና በስደተኛ አገልግሎት ልጅ አስተዳደግና የመሳሰሉ ጉዳዮች ችግራቸውን መጋራት ሐሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ይችላሉ። ሐምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ኢትዮጵያ መለስ እንበል። ከተመሰረተ 16 ዓመታትን ያስቆጠረው ፍካት ሰርከስ በአፍሪካ የመጀመሪያው የሰርከስ ፌስቲቫል አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል ውስጥ በሳምንት 6 ቀናት ህፃናቱን በማዝናናት ያስተምራል። ከቡድኑ መስራቾች አንዱ የሆነውና የቡድኑ የፈጠራ ዳይሬክተር ደረጀ ዳኝ እንደሚከተለው ይቀርብላችኋል።
በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበር የምንሰራው። ከዛ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥም ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋል። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው አሰር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰቡ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት ትምህርት አለ። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞስ ጋር በትምህርት በኋላ ማህበረሰቡ ልጆች ደግሞ መጣው የሚሰለጠኑበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም ይሄ ጃ አጣው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ስካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚለና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት 2 አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍታት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርቲ ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው፣ ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ። ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉ ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ስካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ስካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀን 2015 ላይ እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ጋር በመሆናችሁ እናመሰግናለን። የእሁድ ምሽት የንቃት መሰናዷችን ነው ያዳመጣችሁ ያላችሁት። ከአስር ዓመታት በፊት ወደ ዩናይትድ ስቴትስ የመጣው ሰይፉ ኃይሌ ቶሎሳ ከነዚህ ዓመታት አብዛኛውን ያሳለፈው በትምህርት ነው። ሁለተኛ ዲግሪውን ከጨረሰ በኋላ በሀገሪቱ ውስጥ ስራ ለማግኘት ደፋ ቀና በሚልበት ሰዓት ራሱ የሚያስተዳድረው ኩባንያ መስረት ሐሳብ ያሸነፈው ያ ሐሳብ ተብላጽም ባይሴ ነው ለደ ባይሴ ማለት ከመጀመሪያ ደረጃ ተማሪዎች እስከ ከፍተኛ ትምህርት ተከታዮች ድረስ የሚገኙ ዕውቀት ፈላጊዎችና አስጠኞችን ለማገናኘት ያለመ የበይነ መረብ ላይ አውታር ነው። አውታሩ ከዚህ በተጨማሪም የጽህፈት አገልግሎት ፈላጊዎችና ባለሙያዎች የሚገናኙበት መላ ፈጥሯል። ሀብታሙ ሲዩም ተከታዩን ዘገባ አጠናቅሯል።
ከሰሞኑ ተማሪዎችና አስጠኞችን የጽህፈት አገልግሎት ፈላጊዎችና ሰጪዎችን የሚያገናኝ ባይስ የተባለ አውታር ይፋ አድርጓል። ይህ አውታር በተለያዩ መስኮች ዕውቀት ያላቸው ሰዎች በቪዲዮ የሚያዘጋጁአቸው ትምህርቶች የሚሸጡበትም እንደሆነ ሰምተናል። ትናንት አመሻሹን በስልክ ያገኘነው ሰይፉ ከ175 ሀገራት በላይ አገልግሎት ይሰጥ ዘንድ የታለመው ባይስን ይዘት አስቀድሞ አስረድቶናል።
ይሄ መተግበሪያ የተቋቋመው ሶስት ትላልቅ ሴክሽኖች አሉት። አንዱ ሴክሽን ቱቶሪያል ሰርቪስ ይባላል። ይሄ ማለት ትምህርት አስጠኚ የሚያስጠናበትና ተማሪ የሚያጠናበት ነው። ሁለተኛው ጸሐፊ የሚጽፍበትና አጻፊ የሚያጽፍበት ነው። ሶስተኛው በኢንተርኔት ወይም በኦንላይን ኮርሶች የሚሸጡበትና ኮርሶች የሚገዙበት ነው። እነዚህ ትላልቅ ሶስት ሴክሽኖች አሉት ማለት ነው። ያ የመጀመሪያው ሴክሽን ወይም ቱቶሪያል ማስጠኝና አጥኚ የምለው ምንድነው የሚያረግ? መጀመሪያ አስተማሪው ይመዘገባል። በዚያ ሀገር ውስጥ ያሉት ተማሪዎች ያንን አስተማሪ ፈልገው ከዚው አፕላይ ያገኙታል። አስተማሪውን ይቀጥራሉ። በሰዓት ነው የሚቀጥሩት። በሀገሩ ከረንቲ በሀገሩ የገንዘብ አጠቃቀም ያስከፍላቸዋል አስተማሪው። ተማሪው አስተማሪውን ከቀጠረው በኋላ በዛ በስኬጁሉ በሰዓቷ ተገናኝተው ካስፈለገ በኢንተርኔት ኦንላይን አይን ለአይን ተያይተው ይማራሉ። አለበለዚያ ደግሞ በአካል በ50 ማይል በ80 ማይል አካባቢ ሬዲየስ ርቀት ተማሪውና አስተማሪው ይገናኙና ተገናኝተው በአካልም ማስተማር ይችላል ማለት ነው። ያ የተማረው ትምህርት ሴፍ ሆኖ እዛው አፕሊኬሽን ውስጥ ይቀመጥለታል። ተማሪው ኖት ሊያጣይ አይጨነቅለትም። በፈለገው ጊዜ ያንን አፕሊኬሽን ከፍቶ ሪቫይዝ አድርጎ ከልሶ ለፈተናው ለፈለገው ጉዳይ መዘጋጀት ይችላል ያ ተማሪ። ይሄ ቱቶሪያል ሰርቪስ የሚባል ነው። ሌሎች ነገሮች ውስጥ አሉት ያው ለማሳጠር ያህል ነው። የጽሁፍ የሚለው ደግሞ በሀገራችን ሁኔታ ራኮልጣቲ በፍርድ ቤት የሚጽፉት ሊሆኑ ይችላሉ፣ የቢዝነስ ጸሐፊዎች ሊሆኑ ይችላሉ፣ ማንኛውም አይነት ፕሮጀክት ጸሐፊዎች ራሳቸውን እዚህ ላይ መዘግቡትና ከዚያም በኋላ አጣፊው ሰው ደግሞ እዛው በኦንላይን ምንም ከአጣፊው ጋር ሳይገናኝ በኦንላይን ፈልጎ ያንን ጸሐፊ ይቀጥሯል። ከኢትዮጵያ አሜሪካ መቅጠር ይችላል፣ ከአሜሪካ የኢትዮጵያን ጸሐፊ መቅጠር ይችላል። ብሩ ባለበት ቦታ ይሄድለታል በባንኩ ማለት ነው። ሶስተኛው ሴክሽን ኮርስ ቪዲዮ የሚለው ደግሞ ምንድን ነው? አንድ መምህር ወይም አንድ አዋቂ ሰው መምህርም ላይሆን ይችላል ታለንቱን እውቀቱን በቪዲዮ ቀርጾ አዘጋጅቶ ያንን ቪዲዮ የሚፈልግ ሰው በኦንላይን ይገዛል። በፈለገ ጊዜ እዛቸው ላይ ተቀምጦለት እየመላለሰ ሊያጠና ልማርና ራሱን በአይምሮ ሊቀይር ይችላል። ሰርቲፋይድ ሊሆን ይችላል የመሳሰሉት።
አመሰግናለሁ ሰይፉ። ይህንን ዘርፈ ብዙ አገልግሎት ለመጀመር ያነሳሳ ምክንያቱ ምንድን ነው?
ያነሳሳኝ እኔ አሜሪካ የመጣው በ2011 ነው። ልክ መጥቼ ወደ ትምህርት ነው የገባሁኝ። አሶሺየት ዲግሪ፣ ባችለር ዲግሪ፣ ማስተርስ ዲግሪን በ2019 አምና ነው የጨረስኩኝ። ማስተርስ ዲግሪን እየሰራሁ ነው። ይሄንን ፕሮጀክት የጀመርኩኝ በጥር 2019 በዚህ ሀገር አቆጣጠር። ስራ እየፈለኩ ነበር። ስራ ስፈልግ ጣጣ ያበዛሉ ካምፓኒዎች። እኔ ለምንድነው እነሱን የምለማመጠው? ለምንድነው ራሴ ፈጥሬ በራሴ ካምፓኒ የማልሰራ እንዲሁም ለሌላም ስራ የማልፈጥረው ብዬ ማስተርቴን እየሰራሁ ይሄንን ፕሮጀክት ጀመርኩ። ሌላም ፕሮጀክት አለኝ በቅርብ ጊዜ የሚያልቅ ከወር ከሁለት ወር በኋላ የሚያልቅ ከዚሁ ጋር የተያያዘ ሰፋ ያለ ሌላ ፕሮጀክትም አለኝ። ይሄን ራሴ ፈጥሬ ራሴ በራሴ ካምፓኒ መስራትም ሌላውንም ማሰራት አለብኝ ብዬ በዛ ቁጭት ነው የተነሳሁት። ድሮም ሌላ ቪዥንም ነበረኝ ከሀገር ቤትም ስነሳ። እንግዲህ ከዚያ ጋር ተያይዞ ነው ወደዚህ የገባሁት።
እንግዲህ ሰይፉ፣ አንተ ነዋሪነትህ በኒውዮርክ ከተማ ነው። ይሄ አገልግሎት የትኞቹን የህብረተሰብ ክፍሎች እንዲያገለግል ነው የተዘጋጀው? በሀገር ውስጥ ያሉትን ወይንስ በውጭ ሀገር ያሉትን ትምህርት ፈላጊዎች ለማገልገል የተሰራው?
በተለይ ለኢትዮጵያውያን በጣም አስቤበታለሁ። ኢትዮጵያ ይሄ ክሬዲት ካርድ ሲስተም ምናምን የመሳሰሉት ክፍያ የለም። ስለዚህ ማኑዋል ፔይመንት ሲስተም ብዬ አዘጋጅቻለሁ። አንድ ተማሪ በአሜሪካ እና በሌሎች ባደጉት ሀገራት በክሬዲት ካርድ በኦንላይን ከፍለው ሳንጨናነቅበት ራሱ ሲስተሙ አስከፍሏቸው ከዚያም በኋላ ለአስተማሪው ለኔ ካምፓኒ ኮሚሽን ይቆርጥና ወደ አስተማሪው ይልክለታል። የራይተርም የጻፊውም እንደዛው ነው። ኢትዮጵያ ግን ይሄ ሲስተም ስለሌለ ማኑዋል ፔይመንት ሲስተም ብዬ ነው ያዘጋጀውኝ። ለኢትዮጵያና ለመሳሰሉት ለድሃ ሀገራት ለነሱ መዘጋጀት አለበት ብዬ። ምንድን ነው የሚደረግ ያ ሲስተም? ያ ማኑዋል ፔይመንት እንግዲህ እንዴት እንደምገልጽ አላውቅም በኦሮምኛ። ማኑዋል ፔይመንቱን
የእጅ በእጅ ክፍያ እንበለው
እንደዛ ብለን ጥሩ ነው። ስለዚህ ምንድነው የሚደረገው? ወይ ካሽ ሊሆን ይችላል፣ ወይ ቼክ ሊሆን ይችላል፣ ወይ ዝም ብሎ ማኒ ትራንስፈር የገንዘብ ዝውውር ሊሆን ይችላል። በዚያ መንገድ አንድ ተማሪ በኢትዮጵያ በአቅሙ ገንዘቧን ይከፍልና ያችን ስቴሽን ያችን የቱቶሪያል ስቴሽኗን አስተማሪውን ይቀጥራል። በማኑዋል በራሱ ወይ ኦፊስ ወይ መስሪያ ቤት ሂዶ ይከፍላል። የኛ መስሪያ ቤት እኛ ካቋቋምን በኋላ ማለት ነው። ወይ ደግሞ በሌላ ሲስተም ይከፍልና ምንድን ነው የምናረገው? ያ ክሬዲት ካርድ ከሆነ አውቶማቲካሊ ሲስተሙ ራሱ አፕሩቭ ያደርገዋል። አስተማሪውና ተማሪው እንዲገናኙ ያደርጋል። ማኑዋል ከሆነ ግን የግድ ለእኛ ደውሎ ወይ ለእኛ ኢሜል አድርጎ የገንዘቡ ሪሲፕት በአፑ ቦታ አለው አያይዞ ይልክና እኛ አፕሩቭ ስናረጋቸው ነው መገናኘት የሚችሉ አስተማሪውና ተማሪው አጥንቃኝውና አስጠኝው ማለት ነው። ስለዚህ ለሁሉ ዓለም ሀገራት ነው ለተማሪ ለሃይ ስኩልም ለኤሌመንተሪም ለባችለርም ለኮሌጅም ለማስተርም ለፒኤችዲ ምንም እንትን የለውም ገደብ የለውም የትምህርት ደረጃ ገደብ የለውም የቦታ ገደብ የለውም በዓለም ደረጃ ነው ሬጉለር ትምህርቶችን ትሬኒንጎች የመሳሰሉ እነዚህ እንደ ዌብ አፕ ዴቨሎፐር ዌብ ዴቨሎፐር ዌብ ዴቨሎፕመንት የሚባሉ ትሬኒንጎች አንዳንዴ በክፍል የማይሰጡ ሊሆኑ ይችላሉ ያንን ለመሳሰሉት ትምህርቶችን ይሰራል። ስለዚህ በጣም ሰፊ ነው ትልቅ ፖቴንሻል ያለው እንትን ነው ማለት ነው።
ይህ አገልግሎት ከተጀመረ እድሜው አጭር ነው። በአመታት ውስጥ ልታሳካው የምትፈልገው ግብ ምንድን ነው ሰይፉ?
በቅርቡ ትልቁ አላማዬ በቅርብ ጊዜ መምህራንን እየመዘገብኩ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ እንግዲህ ወደ ስራ ከገባ በጣም ሰፊና በአለም ደረጃ ሲዎች አይደለም በሚሊዮኖች ለሚቆጠሩ ሰዎች ስራም የምከፍትና ትልቁ ቀጥ የምገበይ ነው ብዬ ነው ያለኝ እቅድ። ስለዚህ በቅርብ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ በኋላ በየተለያዩ አለም ሀገራት ሪፕሬዘንታቲቭ ማስቀመጥ ነው። ለዚህ ካምፓኒ ተጠሪ የሚሆኑትን ሰራተኞች እንዲሁ በኦንላይን ሊሆን ይችላል ወይም በአካልም ሊሆን ይችላል ያንን ማስቀመጥ ትልቅ አላማ ነው። ይሄን ሁሉ ሳልም እንግዲህ ሀብታም አይደለም ገንዘብ ኑሮኝ አይደለም እንዲሁ በእውቀት የሰራሁት ነገር ነው ከፈጣሪ ጋር ማለት ነው።
እጅግ በጣም አመሰግናለሁ ሰይፉ ኃይሌ ቶሎሳ ባይሴ ቱተር የተሰኘ ተማሪዎችና አስጠኞችን የሚያገናኝ እንዲሁም ደግሞ የቪዲዮ ትምህርቶችን ለገበያ የሚያቀርብ አገልግሎት መስራች ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ።
በጣም አመሰግናለሁ አጣሙ ቪኦኤንም በጣም ነው የማመሰግነው። ፈጣሪ ይስጥልኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ።
አድማጮች እሁድ ምሽት የነቃፊ ካቢና በመሰናዶው ዝለይ ተጠናቀቀ። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ በአማሪክ በትዊተር እንዲሁ #ካቢና በመጠቀም አድርሱን። ካቢና@vnews.com የኢሜል አድራሻችንን ተጠቅማችሁ ጽፉልን ትችላላችሁ። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ተሰናግራችሁ አምሽቻለሁ። በነገው ምሽት በመደበኛው መሰናዶ ውስጥ ከምንገናኝ ድረስ ደህና ደሩ። Yeah.